የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ፕሮግራሞቻችን ጥቂቶቹን እናስተዋውቃችሁ።
የሀገር ውስጥ መፈናቀል በጊዜ መፍትሄ ካላገኘ፣ በሕፃናት ላይ እየደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በሕፃናት ላይ የሚሰሩ የረድኤት ድርጅቶች እያሳሰቡ ነው።
ግጭት በተነሳ የተፈናቀሉ ልጆች እንደ ሌሎች የእድሜ እኩያቸው መማር ሲችሉ የቤዚክ የሆነውን የሰው ልጅ መብት ተነቅፈው ከትምህርት ገበታ ውጭ ሆኖ ብታይ ልብን የሚነካ ነገር ነው።
የህፃናት አድን ድርጅት የሰብአዊ እርዳታ ከፍተኛ አስተባባሪ ሮባ ሃላክ ናቸው። ሙሉ ዘገባውን ከዜና በኋላ ይዘን እንመለሳለን።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ፣ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልደ ኢትዮጵያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜ ዕለት የኤምባሲውን በር ክፍት አድርገውት ውለዋል።
ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያረግ የኑሯችን የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ።
እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ቅንብሮች ይዘን አብረናችሁ እናመሻለን። የሙዚቃ ግብዣም ይኖረናል።
ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። በቀዳሚው ዘገባችን መፈናቀል የሚያስከትለውን ጣጣ የተመለከተ ዘገባ ይኖረናል። በሀገራት ውስጥ በሚፈጠር የሀገር ውስጥ መፈናቀል ላይ ትኩረቱን አድርጎ በምህጻሩ አይዲኤምሲ የተሰኘ ተቋም ከሰሞኑ ባወጣው ሪፖርት እስከ አውሮፓውያኑ ታህሳስ 31 2018 ዓ.ም ባለው ጊዜ ውስጥ በተደረገ ቆጠራ ኢትዮጵያ ውስጥ ወደ 3 ሚሊዮን የሚጠጉ ዜጎች በግጭቶች ምክንያት ከቀያቸው እንደተፈናቀሉ ይፋ አድርጓል። ግጭትና መፈናቀሉ ሁሉንም የህብረተሰብ ክፍሎች የነካ ቢሆንም በይበልጥ ደግሞ ጉዳቱን ያሳረፈባቸው በህጻናትና ሴቶች ላይ ስለመሆኑ የረድኤት ድርጅቶቹ በተደጋጋሚ አስገንዝበዋል። የተባበሩት መንግስታት ድርጅት የህጻናት አድን ድርጅት ወይም ዩኒሴፍ ያለፈው የአውሮፓውያን አመት ጥቅምት ላይ ይፋ ባደረገው ሪፖርት 1.5 ሚሊዮን ኢትዮጵያውያን ህጻናት ከቀያቸው የመፈናቀል ክፉ እጣ እንደገጠማቸው ይፋ አድርጓል። ይህ ሁኔታ በህጻናት ላይ እያደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በህጻናት ላይ የሚሰሩ የረድኤት ድርጅቶች እያሳሰቡ ነው። ከእነዚህ ድርጅቶች መካከል አንዱ የህጻናት አድን ድርጅት የተሰኘው ተቋም ነው። ከተቋሙ ባለሙያዎች ጋር ቆይታ ያደረገው ሀብታሙ ስዩም ግጭቶች በኢትዮጵያውያን ህጻናት ላይ እየፈጠሩት ስላለው ዘርፈ ብዙ ጫና ጠይቆ ተከታዩን ዘገባ አዘጋጅቷል።
ግጭት በበረታባቸው የኢትዮጵያ ክፍሎች ለሚኖሩ ህጻናት የሰላም ናፋቂ መዝሙር ከሁል ጊዜው በላይ ትርጉም የሚኖረው ይመስላል። የሰላም እጦት፣ የግጭቶች መደራረብ ከበርካታ የልጅነት ስጦታዎቻቸው ከልጅነት መብታቸው ጋር አቆራርጧቸዋልና በሥራ ምክንያት ሕፃናቱና ቤተሰቦቻቸው የተጠለሉባቸውን ስፍራዎች ሲቃኙ ለባጁት የሴቭ ዘ ችልድረን ከፍተኛ ሰብአዊ እርዳታ አስተባባሪ ሮባ ሃላኬ ያለፉት 2-3 ዓመታት ፈታኝና አሳዛኝ ዓመታትም ነበሩ።
ግጭት በተነሳ የተፈናቀሉ ልጆች እንደ ሌሎች የእድሜ እኩያቸው መማር ሲችሉ፣ ነገ ብራይት ፊውቸርን ማየት ሲችሉ ያንን እድል አጥተው በግጭት ተፈናቅለው የቤዚስ የሆነውን የሰው ልጅ መብት ተነጥቀው ከትምህርት ገበታ ውጪ ሆኖ ስታይ ግድን የሚነካ ነገር ነው።
የተባበሩት መንግስታት የህፃናት መርጃ ድርጅት ባለፈው የአውሮፓውያን አመት መጀመሪያ ላይ ይፋ እንዳደረገው በግጭቶች ምክንያት ጎጆ ቀልሰው ከሚኖሩበት ስፍራ ለመፈናቀል ከተገደዱ ወደ 3 ሚሊዮን የሚጠጉ ኢትዮጵያን መካከል ግማሹ ህፃናት መሆናቸውን ይፋ አድርገዋል። እነዚህ ህፃናት በእያንዳንዷ ቀን የሚጋፈጡት ችግርና ክፉ ገጠመኝ ከብዙ እድልና መብቶቻቸው የሚነጥል አይነት ነው። በሴቭ ዘ ቺልድረን ድርጅት ውስጥ በህፃናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ እንደነገሩን በመፈናቀሉ ምክንያት ህፃናቱ በመልካም ትዝታና እንክብካቤ ሊሞላ የሚገባውን የልጅነት ዘመናቸውን እየተነጠቁ ነው።
ጠቅለል ካለ ብንጀምር አጠቃላይ የሆነ ይሄ ቤዚክ ወይም መሰረታዊ የሆኑ ፍላጎቶች አሉ። ህፃናት የምግብ፣ የአልባሳት፣ የመጠለያና ትምህርት የማግኘት የመሳሰሉት ህክምናን የማግኘት ሁኔታዎች አሉ። እዛ ላይ ብዙ ጊዜ ህጻናት ያንን ድጋፍ የማግኘታቸው ሁኔታ እንደሚቀንስና ለተለያዩ ችግሮች እንደሚጋለጡ ያሳየናል ጥናቶች። ከዛ በተጨማሪ ህጻናት ትምህርት ገበታ ላይ የመግባታቸው ሁኔታ ያንሳል። በተለይ መፈናቀል ሁኔታ ከተፈጠረ ከትምህርታቸው ይጓደላሉ ማለት ነው። ከሱ በተጨማሪ ጠቅለል ያለውን ሌላው ነገር ብናይ በተለይ ደግሞ የመፈናቀሉ ሁኔታ ከግጭት የተነሳ ከሆነ ህጻናት ብዙ አይነት ቫዮለንስ ወይም ጸብነት ያላቸው የተለያየ ግጭቶችን ያሉ ያ በራሱ ህጻናቱ ላይ የሚፈጥረው የሳይኮሎጂካል ችግር አለ፣ ዲስትረስ ሊፈጥር ይችላል እና ሳይኮሎጂካል ሳፖርትም ይፈልጋሉ ማለት ነው። ኤክስትሪም ሲሄድ በዛ ውስጥ እንግዲህ የከፋ ሲሆን ሞትንም ሊያዩ ይችላሉ። ሰዎች እርስ በርስ የሚጋጩበትን ሁኔታ ሊያዩ ይችላሉ።
ህጻናቱ የሚጋፈጧቸው ችግሮች እኒህ ብቻ አይደሉም። ውሃና ምግብን የመሰሉ ጊዜ የማይሰጡ ነገሮችን ለማግኘት ከተጠለሉበት ቦታ ርቀው ሲማስኑ፣ ጠለፋና ወሲባዊ ጥቃትን ለመሰሉ የሥነ ልቦናና አካል ስብራትን ለሚተዉ ችግሮች ዳግመኛ እንደሚጋለጡም ኃላፊዋ አክለው ነግረውናል። መሰል ችግሮችን የሚጋፈጡ ልጆች በአራቱም የሀገሪቱ አቅጣጫዎች ይገኛሉ። ሰሜን፣ ደቡብ፣ ምዕራብና ምስራቅ ኢትዮጵያ የተቀማ ልጅነትን በየቀኑ የሚያስተውሉ ስፍራዎች ሆነዋል። አቶ ሮባ ሀላክ ተፈናቃዮች የሚገኙባቸውን ዋና ዋና ስፍራዎች ያስታውሱናል።
ግሪጎሪያን ካሌንደር ከሰፕተምበር 2017 ጀምሮ ነው በሶማሌና በኦሮሚያ ክልሎች መሀል በተነሳው ግጭት ወደ 1 ሚሊዮን ሰው በተፈናቀለበት ጊዜ ጀምሮ በተለያዩ የኢትዮጵያ ክልሎች ሰዎች ሲፈናቀሉ አይተናል። አሁን ባለን መረጃ በኦሮሚያ በባሌ ዞን እንዲሁም በምስራቅና ምዕራብ ሐረርጌ ዞን በቦረና በወለጋ ተፈናቃዮች ይገኛሉ። እንዲሁም በአማራ በሴንትራል አማራ እና ኖርስ ጎንደር አካባቢ ተፈናቃዮች ይገኛሉ። እንዲሁም በቤንሻንጉል ጉሙዝ ክልል፣ በደቡብ ክልል ደግሞ በገዲዮ ዞን እና እንዲሁም በምስራቅ እና ምዕራብ ጉጂ ዞኖች ተፈናቃዮች ካምፕ አድርገው የሚገኙበት ቦታዎች ናቸው። በጥቂቱ
በህጻናቱ ላይ የሚደርሰው የዕለት ተዕለት ሰቆቃ በህጻናቱና ቤተሰቦቻቸው ላይ ብቻ የሚቀር አይደለም ሲሉ የሚያስታውሱት ባለሙያዎቹ፣ ችግሩ የበለጠ ተንሰራፍቶ የተጨማሪ ሚሊየን ህጻናት ተስፋ እንዳይመክን መደረግ አለበት የሚሉትን መላም ይመክራሉ። በሴቭ ዘ ቺልድረን ድርጅት ውስጥ የህፃናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ ችግሩ በተወሰኑ ወገኖች ጥረት ብቻ የሚሽር አይደለም ይላሉ።
ይህንን ለአንድ አካል ብቻ የምንተው ነገር ነው ብለን አናስብም። ህጻናትን ደህንነት ለመጠበቅ ሁሉም የራሱ ኃላፊነት እና ተቀናጅቶ መስራት ያለበት ሁኔታ አለ። ሁሉም ስልዛ ላይ መንግስት አለ። ያው በዋና አስፈጻሚነት ሀገሪቱ ውስጥ ያለውን ፖሊሲዎች፣ ስትራቴጂዎቹን፣ ህጋትን፣ የተለያዩ ነገሮችን የማስፈጸም መንግስት ቢሆንም ከዛ በተጨማሪ ግን ማህበረሰቡ ኃላፊነት አለበት። በዋናነት ማህበረሰቡ ነው የሚያውቀው ያለውን ችግር። ማህበረሰቡ ነው ደግሞ ለዛ መፍትሄ ማምጣት ይችላል ብለን የምናምን።
ቀስ በቀስ መዘርጋት ያለባቸው ብልሃቶች እንዳሉ ሆነው አጣዳፊ ሰብአዊ ድጋፍ መቸር አለበት ሲሉ የሚያሳስቡት ደግሞ የድርጅቱ ከፍተኛ ሰብአዊ እርዳታ አስተባባሪ አቶ ሮባ ሀላክ ናቸው።
የሰብአዊ እርዳታዎች ባሉበት ማግኘት ይኖርባቸዋል። የሰብአዊ እርዳታዎች መቀጠል አለባቸው። ጎን ለጎን ደግሞ የተለያዩ ክልል አመራሮችም ሆነ የፌደራል መንግስት ኦልሬዲ የጀመረውን የሰላም እና የእርቅ ፕሮሰስ አፋጥ ነው ሰዎቹ ወደ ቀያቸው ተመልሰው በሰላም እንዲኖሩ ማድረግ መቻል ይኖርበታል። ባሉበት ቦታ ደግሞ የሚገባቸውን የሰብአዊ እርዳታ እንዲያገኙ መንግስት ካሉት የሰብአዊ እርዳታ ድርጅቶች ጋር በመተባበር አስፈላጊውን የሰብአዊ እርዳታ ማቅረብ አለበት።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰከለ አሜሪካ ራ ጋቢና ቪኦኤ።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ፣ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልድ ኢትዮጵያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜን የኤምባሲውን በር ክፍት አድርገው ትሏል። እዚህ ኤምባሲ ለመጀመሪያ ጊዜ ገባሁ የሚል አስተያየት ከሚሰጡ ተሳታፊዎች አንስቶ ብዙ ሰዎች በዝግጅቱ ላይ ታድመዋል። ብዙ የቤት ስራ አለብን ያሉት አምባሳደር ፍጹም ወሬ አቁመን ወደ ስራ መግባት አለብንም ብለዋል። ስለ ኢትዮጵያ የሰላም ሁኔታ ተጠይቀውም በእርግጠኝነት የሰላሙ ሁኔታ ይመለሳል ብለዋል። ዝግጅቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
ዝግጅቱ በተለያዩ የሃይማኖት አባቶች ጸሎት አስጀምረው ወደ መድረክ የወጡት አምባሳደር ፍጹም አረጋ የኢትዮጵያን ኤምባሲ ማስተዳደር ኃላፊነት ተቀብለው በጀመሩ በአንድ ወር ውስጥ ከኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም ዲያስፖራ አባላት ጋር በአካል ለመተዋወቅ በመቻላቸው ደስታቸውን ገልጸው የቤተሰብን ሰላም በመጠየቅ ነበር ንግግራቸውን የጀመሩት።
ልጆችስ? ቤተሰብስ? ሁላችሁ ደህና?
ይህ ኤምባሲ የእናንተ ቤት ነው፣ የእናንተ ኤምባሲ ነው ካሉ በኋላ ከተለያዩ ሰዎች ጋር ባደረጉት ንግግር እንደተረዱት ከዚህ ቀደም ለብዙዎች ባይተዋር ሆኖ የቆየው የኤምባሲ ሁኔታ እንዳይደገም በጋራ ሊሰራ እንደሚገባ አሳስበዋል። አምባሳደር ፍጹም በመተዋወቂያ ንግግራቸው ላይ የዲያስፖራ ማህበረሰቡ በአገዋ በትረስት ፈንድ በመዋለ ነዋይ ፍሰት አገራቸውን በማስተዋወቅ የፋይናንስ ተቋማትን ድርሻ በመግዛት በተለያዩ ዘርፎች መሳተፍ እንዲችሉ ጥሪ አቅርበዋል። በአጠቃላይ እርስ በርስ የመደጋገፍ ጥያቄን አቅርበዋል። ከዝግጅቱ በኋላ በቪኦኤ የፌስቡክ ገጽ ላይ በቀጥታ ስርጭት አጠር ያለ ቆይታ አድርገን ነበር። ለመሆኑ ኢትዮጵያ ምን እንድትሆን ይፈልጋሉ ስል ጠይቂያቸዋለሁ።
ኢትዮጵያ የዛሬ 40-45 ዓመት በጣም የሚገርም የኢንዱስትሪላይዜሽን ጎዳና ይዛ ነበር። በመሃል በብዙ በደርግም እንደገና ከዛ በኋላም የተሻለ መስራት እየቻለን ብዙ የቀሩ ነገሮች አሉ። አንድ ሀገር እድገቱ የሚለካው በህዝቦቿ ውስብስብ ምርቶችን በማምረት አቅም ላይ ነው። ካሁን በፊት ጂዲፒ ነበረ መለኪያ ተደርጎ ሲወሰድ የነበረው። የኢኮኖሚ እድገት ሲባል አጠቃላይ የሀገሪቱ ምርት ነበር የሚወሰደው። ከዛም ደግሞ ጂዲፒ ፐር ካፒታም ይወሰዳል። የድህነት መቀነስም ብዙ ነገሮች እንደመመዘኛ ሂውመን ዴቨሎፕመንት ኢንዴክስ በሚልም ይወጡ። አሁን ግን የደረስንበት ደረጃ በዓለም ገበያ ላይ ከፍ ያለ ዋጋ እና ዳይቨርሲፋይድ የሆኑ ምርቶች አምርቶ የድርሻውን መወጣት የሚለው ላይ ከሱ አንጻር ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያረግ የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ። ይህን ደግሞ ማድረግ የሚያስችል የሚያስደንቁ ልጆች አሏት እዚህ ሀገር ቤትም። ስለዚህ ይህን በማድረግ ሀገራችን በጣም ታላቅ እንድትሆን ማድረግ እንችላለን። በጣም ብዙ ምቹ ሁኔታዎች አሏት። ስለዚህ ይህንን እንችላለን ብለን የመነሳትና ከዛም ደግሞ የመቻል አቅማችንን እያሳደግን በስራ ውስጥ ማለት ነው እንድንሄድ ነው እኔ የምመኘው ማለት ነው።
በዚሁ ዝግጅት ላይ የተገኙት የአዲስ አበባ ከተማ ከንቲባ ታከለ ኡማ ኢትዮጵያ አገራችሁ፣ አዲስ አበባ ደግሞ ከተማችሁ ናት፣ በጋራ እናቀናት ብለዋል። ለቀጣይ ስራ ያግዝ ዘንድ መስሪያ ቤታቸው ያሳለፈውን ውሳኔ ይፋ አድርገዋል።
ለዚህ ሀገር ላላችሁ ኢትዮጵያውያን ብቻ የሚሰራ ኦፊስ ዴዲኬትድ እናደርጋለን። ለምን እንደሆነ ዘመን እናደርገው ወደ ከተማ አስተዳደር ስትመጡ የኛ ቢሮክራሲ እንዳግዳችሁ ስለሚፈልግ ማለት የጋራ ከተማችን።
የኤምባሲው ዝግጅት ወንበር ከቦ ከመቀመጥ ለየት ያለ በአዳራሹ የተገኘው ሰው ከአምባሳደር ፍጹምና ከዲፕሎማቶች ጋር እየተዟዟረ የሚተዋወቅበት አድራሻ የሚያቀርብበት አይነት ዝግጅት ነበር። አምባሳደር ፍጹም
በዚህ መልክ ወንበር እንዳይኖር አድርገን ሴታፕ ስናደርገው ሰው ነፃ ሆኖ እየተዟዟረ ወዳጆቹን እየጠየቀ ደህንነቱን እያወራ እያወጋ ቦታም እንዳይጠባው ጭምር ወንበር አስወጥተን ነው ያካሄድ ነው ማለት ነው። ይህ በራሱ ያሰብነውን አሳክቷል ብዬ ነው ማስበው። ለምሳሌ እኔ በተለመደው የስብሰባ አይነት መልክ ቢሆን መድረክ አካባቢ ከሚኖሩ ሰዎች በስተቀር ሌሎችን ላላገኝ ይችል ነበረ። አሁን ያለማጋነን ከሁሉ ሰው ጋራ ብዬ ማለት ቢከብደኝም ሊያገኙኝ ከፈለጉ ሰዎች ጋር በሙሉ ተገናኝቻለሁ። እንደ ስካኒንግ በወፍ በረረም የሚያሳስቧቸው ነገሮች ምን እንደሆኑ፣ ምን ላይ ትኩረት ባደርግ እንደሚመርጡ፣ ቢሮ መጥተው ቀጠሮ ይዞ በስፋት መነጋገር እንደሚፈልጉ፣ ክፍተት ያሏቸው ቶሎ መሻሻል ይችላሉ። አንዳንዶቹ ምርጥ አይዲያዎች ሁሉ ምርጥ ሀሳቦችን ሁሉ አምጥተዋል። ወጣቶችም በወጣትነታቸው ሌሎችም እንደዛው ማለት ነው። የሚበዛው ቀጠሮ ይዘው ለመነጋገር ነው። ስለዚህ በቀጣይ እንግዲህ እየመከርን እንሄዳለን ማለት ነው እና ደህንነታቸውንም የበለጠ ለመጠያየቅ እድል ፈጥሮናል።
በኢትዮጵያ ኤምባሲ የዲያስፖራ ዘርፍ ሚኒስትር አማካሪ አቶ ደመቀ ሽፈራው በዚህ ኤምባሲ ውስጥ ቀደም ሲል ሲሰሩ አውቃቸው ነበርና ከዚህ ቀደም ዝግ የነበረው ኤምባሲያችሁ አሁን ተከፍቷል፣ በግል ምን ስሜት አለው ብያቸዋለሁ።
በጣም ጥሩ። ትክክል ነሽ። ከዛ በፊት እኛ እንግዶችን የምንጠራ የነበር ነው ያው በኢንቪቴሽን ነው፣ በጥሪ መልክ በፖሊስም ጭምር አቁመን ነበረ። እሱ ነገር አሁን ቀርቷልኝ። እናመሰግናለን ለውጥ ላመጡ ሰዎች፣ በተለይ ከክቡር ጠቅላይ ሚኒስትራችን የአሜሪካን ሀገር ጉብኝትና ከለውጥ በኋላ ኤምባሲያችን ክፍት ነው። ሁሉም ኢትዮጵያውያን ይመጣሉ፣ ይጎበኙናል። ከዚህ በፊት እኛ ቅደን እኛ ጠይቀን ነበር የምንሰራው፣ አሁን ግን ተጠይቀን ነው። እንደምታየው እሁድ ለእሁድ ቢዚ ነን፣ እዚህ ነው የምንውለው ኦልሞስት። ስለዚህ በጣም ደስተኞች ነን። ብዙ ሰው ይመጣል፣ በራችን ክፍት ነው። አሁንም ኑ እናገለግላቸዋለን፣ እባካችሁ ኑ።
እንደ ግል አስተያየትህ ልጠይቀ፣ እንዳልከው ፖሊስ አቁመን ነው በሩ ዝግ ነበር ብለሃል እና በግልህ እንደ አንድ ሰራተኛ ምን ስሜት አለው እንደዚህ አይነት በሩ ክፍት ሆኖ ከማህበረሰብ ጋር ተገናኝቶ መስራትና በርን ዘግቶ መስራት ምን አይነት ስሜት አለው ሁለቱ?
ስሜቱ በእውነት ለመግለጽ ትንሽ ይከብዳል። እኔ በእውነት በኢትዮጵያ ኤምባሲ ስራ ከጀመርኩበት ጊዜ ጀምሮ ሙሉ ስራ ሰራሁ ብዬ መናገር የምችለው ባለፉት አንድ አመት ጊዜ ነው። እኔ በጣም ደስተኛ ነኝ። ብዙ ወገኖችን ሰር በማድረጌ ደስተኛ ነኝ። ደስታዬ ወደር የለውም። እንደ አንድ ዜጋ እኔም ጭምር ነው ነጻ የሆንኩም። ተገቢውን አገልግሎት መስጠቴ ክብር ይሰማኛል እና እጅግ በጣም ደስተኛ ነኝ። ጽዮን፣
ኢትዮጵያ ውስጥ ስላለው የሰላም ሁኔታ አምባሳደር ፍጹምን ጠይቄያቸዋለሁ።
የሰላሙ ሁኔታ በእርግጠኝነት ይረጋጋል፣ በእርግጠኝነት ሰላም ይሆናል። በተለያየ ምክንያቶች የተደረጉ ክፍተቶች እንደሚቀረፉ ትልቅ እምነት አለኝ። ህዝቡ የሚጠይቃቸውን ነገሮች ምላሽ እንደሚያገኙ መተማመን አለሁ። ለምሳሌ ኢንተርናሊ ዲስፕለስድ የሆኑ ሰዎች ወደ ቀያቸው መሄድ ጀምረዋል። እነዚህን የሰላም ሁኔታ የሚያባብሱ ነገሮች ግን አሉ። በህገወጥ የሚደረጉ የጦር መሳሪያ ዝውውር፣ የገንዘብ ዝውውር፣ ኮንትሮባንዶች የመሳሰሉ ነገሮች፣ በተለይ የገንዘብ ዝውውር ህገ ወጥ በሚሆንበት ሰዓት የገንዘብ ዝውውር ከመሆኑ አልፎ የጸጥታ ችግር ይሆናል። ስለዚህ በማናቸውም ሁኔታ በእንደዚያን ነገር ላይ ያሉ ሰዎች በየዋህነት በህገ ወጥ ግብይትና በባንክ መካከል ያለው ልዩነት ብቻ በማየት ከዛ ባለፈ ጉዳት እንደሌለው የዕለቷን ብቻ ልዩነቱ ይሄን ያህል ነው እሱን በባንክ ሲሄድ አጠዋለሁ ስለዚህ በሚል የሚያደርጉት ነገር፣ አንደኛ በብሔራዊ ባንክ በኩል በመንግስት በኩል እሱን የሚመለከት ማስተካከያዎች ይደረጋሉ።
በአዳራሽ ውስጥ ሰላምታ ከመለዋወጥ አድራሻ ከመቀያየርና በጉዳዮች ላይ ከመወያየት ጋር በእኩል ቦታ ይዞ የነበረው ከአምባሳደር ፍጹምና ከከንቲባ ታከለ ኡማ ጋር ፎቶ ለመነሳት የሚጠይቁ የተሳታፊዎች ቁጥር ከፍ ያለ እንደነበር ለመመልከት ይችላሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
Sharan
Gabina,
VOA.
Sharan Gabina. Belashangul, Belashangul, Degabina, Degabina, Belashangul.
መስፍን አራጌን ላደረሰን ዘገባ እናመሰግናለን። እያዳመጣችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ እየተላለፈ የሚገኘውን የጋቢና ቪኦኤ ዝግጅታችን ነው። በተከታዩ ዘገባ ወደ ባህር ዳር እናቀናለን።
እንሰራ ወይም እንስራ የተሰኘ የሸክላ ላይ የስዕል አውደ ርዕይ በባህር ዳር ከተማ። ዘገባው የአስቴር ምስጋናው ነው። ስዕሉን ያሰናዳው ደግሞ ራስ በረከት ትርጉሙን ያብራራል።
የስዕል ኤግዚቢሽን እንስራ የሚል መልእክት ሲኖረው አንደኛ በጋራ ተነስተን ስራ እንስራ ነው። ሁለተኛ ነገር ደግሞ እንስራ የሚል መልእክት አለው። የሀገራችን ባህላዊ ቁስ ከሆነው አንዱ ወይም ደግሞ ማድጋ ከምንለው የተለያዩ የሸክላ ውጤቶች የተሰራ ስራ ነው። እንዳየሽው ለመጀመሪያ ጊዜ የተሰራ የስዕል አውደ ርዕይ ሲሆን ኢትዮጵያዊነትን አጉልቶ የሚያሳይ ነው። በዚህ የስዕል አውደ ርዕይ ውስጥ የሰው ልጆች መነሻችን አፈር ነው፣ መጨረሻችንም ደግሞ አፈር ነው። ለዚህም ከሸክላ የተሰሩ ተሰባሪ በሆኑ ነገሮች ውስጥ ጥበብን ያስቀመጡት። ስለዚህ ሰዎች ከአፈርነት ሳቢ እንውጣ የሚል መልእክት ነው ያለው።
የራስ በረከት የጥበብ ውጤት የሆነው ይህ የሸክላ ላይ የስዕል አውደ ርዕይ ዋና ዓላማው ሀገርን መገንባት ላይ ያተኮረ ነው ይላል።
ሰው ሀገሩ ሊታደግ፣ ሰው ሀገሩ ሊያከብር፣ ሰው ለሀገሩ ሊኖር፣ ሰው ለሀገሩ ሊሞት ሲገባ ወንድም ከወንድም እህት ከእህት ሰው እየተፋጀ እልቂት ላይ ነው ያለ ነው። ስለዚህ ኢትዮጵያዊነት ማለት ደግሞ ይሄ መገለጫችን ስላልሆነ ከእንደዚህ አይነት አስተሳሰብ ልንወጣ ይገባናል የሚል መልእክት ነው ይዞ የመጣው። የተወሰኑ ሰዎች ይኖራሉ የራሳቸውን ግላዊ ጥቅም እያሰቡ ሀገርን የሚበድሉ። ግን ሀገር ማለት እኔና አንቺ ሌላው ማህበረሰብ ተሰባስቦ የሚኖርባት እኔ ኮ ኢትዮጵያዊ ነኝ እያልኩ እንድመጻደቅ የሚያደርገኝ ማንነት የመጠሬ ሀገር ናት። ስለዚህ ሰዎች ለሀገር ክብር በኖረ ቁጥር ለጎረቤት፣ ለእህት፣ ለወንድም፣ ለእናት፣ ለአባት፣ ለአክስት፣ ለአጎት ወዘተ ክብር ይኖረናል። ክብር ማለት ሀገር ነው። ሀገር ማለት ክብር ነው።
በዩኒሰን ሆቴል በተዘጋጀው የስዕል አውደ ርዕይ በሸክላ በተሰሩ ምጣድ፣ ጀበና፣ ድስት፣ ጋን እንዲሁም እንስራ ላይ ያረፈውን ይህን የጥበብ አሻራ የጎበኙ ወጣቶች እንደ ሸክላ በአንዴ ታይቶ የሚጠፋ ታሪክ ሰርተን አንለፍ የሚል መልእክት መረዳታቸውን ይናገራሉ።
ወሰን ታረቀኝ እባላለሁ። የስዕል ስራ ላይ ብዙ መልእክቶችን አግኝተናል። ኑ ከአፈርነት ሀሳብ እንውጣ ብሏል ሰዓሊው እና አዘጋጆቹ። በዘመኔ በእኔ ትውልድ ውስጥ እልፍ ያለ ነገር መስራት እንዳለብኝ አውቃለሁ። ከሸክላነት ከአፈርነት ባህሪ ወጥቼ ለዘመን የሚታለፍ ለትውልድ የሚታለፍ ነገር መስራት እንዳለብኝ ተረድቻለሁ።
ብርሃም ጅራራ እባላለሁ። በእርግጥም አስተማሪ የሆነ ሰው ማን ነው? ወዴት ነው ጉዞ? ማን ነበርን? ወዴት እየሄድን ነው? ከነበርንበት ወደኋላ እንዴት እየሄድን እንደነበር እና ትልቁን የሀገራችን ታላቁን የነበረን ታሪክ የሚያስረዳ ነው።
ሀገር የምትገነባው በፍቅር ብቻ ሳይሆን የጌታ ለጌታ የቄሳር ለቄሳር በሚለው መርህም በመሆኑ ለሀገራችን የሚጠበቅብንን መስጠት መዘንጋት የለብንም ሲል በአውደ ርዕዩ ለተሳተፉ የንግዱ ማህበረሰብ መልእክት አስተላልፏል። ሰዓሊ በረከት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። አፍሪካውያን ተሰባስበው በዋሽንግተን ዲሲ በሐምሌ ወር ሊሮጡ ነው ያሉን ደግሞ ዶክተር ጋሻው አብዛ ናቸው። ታላቅ የአፍሪካ ሩጫ በሚል ዝግጅት የተሰናዳ ነው ብለዋል። ጽዮን ግርማ ቀዳሜ ዕለት እዚህ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ በተሰናዳ ዝግጅት ላይ አግኝታ በወፍ በረራ አናግራቸው ነበር። እንደሚከተለው ይቀርባል።
ጽዮን አመሰግናለሁኝ። አንቺ ተቋም እንዳረግሽው የኢትዮጵያን ቀን በዲሲ በሚል ባለፈው ጠቅላይ ሚኒስትር አብይ በሶስት ከተሞች በነበራቸው ቆይታ አንዱም እዚህ ዋሽንግተን ዲሲ ላይ ነበረ። እዛ ዋሽንግተን ዲሲ በነበራቸው ቆይታ ከንቲባዋ ቀኑን የኢትዮጵያን ቀን በዲሲ ተብሎ እንድትታሰብ ባስተላለፉት መልእክት ነበር። እናም ውድድራችንም ከመልእክት በላይ ቀኑን በየአመቱ በደመቀ ሁኔታ እንድናስብ በሚያስችለን ሁኔታ የ5 ኪሎ ሜትር ሩጫ ብዙ ኢትዮጵያውያኖችን የሚያሳትፍ ሰዎች የሚያካትት ሩጫ ያዘጋጀን ነው የምንገኘው።
ምንድነው ከዚህ ከሩጫው ጋር ያገናኘው ጉዳይ?
መልካም ሲሆን ከዚህ በፊት በኢትዮጵያ በሚገኘው የታላቁ ሩጫ በኢትዮጵያ ለመጀመሪያዎቹ ከመስረታው ጀምሮ ባሉት ከሪቻርድ ነሩከር ከኃይሌ ገብረስላሴ ጋር ሆነን ያካሄድነው ሩጫ ነበረ። እዚህ ሀገር መጥቼ ዶክትሬት ዲግሪን ከተማርኩ በኋላ ደግሞ ወደዚህ ዲሲ አካባቢ ስመጣ ባለኝ ሙያ ለህብረተሰብ ምንድነው የሚያበረክተው በሚል ጥያቄ ከሌሎች ጓደኞቼ አገር ወዳድ ከሆኑ ሰዎች ጋር ተገናኝተን የምናካሄደውና ያመነጨነው ሀሳብ ነው። እናም በታውሰን ዩኒቨርሲቲ ነው ማስተምረው። በማስተምርበት መስክ ነው ይህንን ሩጫ የምናካሄደው። ምክንያቱም ስፖርት ማኔጅመንት ነው ማስተምረው። ሩጫውም አለ፣ ትምህርት ቤቱም አለ፣ ከዚህ በፊት የነበረው ሙያ አለ። ሁሉንም በማገናኘት ለኮሚኒቲው አንድ ነገር ማበረከት ያስችለናል በሚል ሂሳብ ነው።
መቼ ነው ይሄንን ሩጫ የምታደርጉት? በምን መልኩስ ነው የምታደርጉት? ያው ኢትዮጵያ ውስጥ እንግዲህ በጣም የታወቀ ፕሮግራም ነው ታላቁ ሩጫ በአመት አንድ ጊዜ የሚደረግ እና እዚህ ደግሞ ለአፍሪካውያኖች የሚል ነው ያየሁት። ምን አይነት ፕሮግራም ነው? ፕሮግራሙ መቼ ነው?
ፕሮግራሙ የሚሆነው ጁላይ 27 በያርድስ ፓርክ ላይ ነው የሚሆነው። የአፍሪካ የታላቅ የአፍሪካ ሩጫ ነው ብለን የጠራ ነው ወይም ግራንድ አፍሪካ ራን። ምክንያቱ ምንድን ነው? የኢትዮጵያን ቀን በዲሲ በምናከብርበት ወቅት በአፍሪካ ህብረት ምስረታ ላይ ያለንን አስተዋጽኦ፣ አበበ ቢቂላ የመጀመሪያውን የአፍሪካ ወርቅ በኦሎምፒክ እንደማግኘቱ መጠን ቀኑን በሰፋና በደመቀ ሁኔታ ለኢትዮጵያኖች ብቻ ሳይሆን ከሌሎች አፍሪካኖች ጋር መክበር እንዲያስችለን በማሰብ ነው የታላቅ የአፍሪካ ሩጫ ብለን የምናዘጋጅ ያለ ነው።
በጣም አመሰግናለሁ ዶክተር ጋሻው፣ ጊዜ ስጥልን። ስዩም ወደ ኋላ የሚመልስ ዘፈን ንጋበዘን ዛሬ።
ስለዚህ የዛሬውን ምስጋና ወስዳለሁ። አሁንም አመሰግናለሁ አላልሽም? ቢሆን ምስጋናውን ወስዳለሁ።
እንግዲህ ዝግጅታችንም በዚህ ተጠናቋል። በእኔ በኩል ጽዮን ግርማ አብሬያችሁ ነበርኩ። ደህና ደሩ።
መልካም
ሰኞ ማክሰኞ ለደኳዛለሁ በግሬ እየዳለሁ በግሬ